Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን በኢትዮጵያ የተከሰተውን ድርቅ እንዳስሳለን።
ከብቶች በጣም አስቸጋሪ ሁኔታ ላይ ነው። ዝናብ የለም፣ ምንም ነገር የለም። በጣም የሚሰጠ ነገር ብዙ ኦልሬዲ እያለቁ ነው። በቃ
በጣም የሚያስፈሩ ሁኔታ ላይ ነው ያለው ነው።
ረሀብ አለ፣ የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። እኛ ሰዎች እንዴት እንደሚገምቱ አናውቅም።
ድርቁ በተከሰተባቸው ቦታዎች የሚገኙ ነዋሪዎች ናቸው ይዘናቸዋል። ዛሬ ዓለም አቀፉ የሰራተኞች ቀን በመላው ዓለም በመከበር ላይ ይገኛል።
እኔ በደርግ ጊዜ በጣም ይከበር ነበረ፣ ሰልፍ ነበር። ሜይዴይ ሰልፉ በጣም ከጠዋት እስከ ማታ ነበረ። እርግጥ ከደርግ ውድቀት በኋላም ቢሆን ይከበራል። ዘንድሮ ደግሞ አለ ይህ እንዲያህልም እንትን የለውም። ግን ሰራተኞች ዛሬ ሁሉም ዝግ ሆኖ ነው የዋለው።
የኢትዮጵያውን አከባበር በተመለከተ በለፍተ ቀደም ወደ ኢትዮጵያ ደውለን ነዋሪዎችን አነጋግረናል።
አስቸጋሪውን ሕይወት አስከፊውን የስደት ጉዞ በእግሩ ጀምሮ ከሶስት ዓመት መከራ በኋላ ካናዳ የደረሰውና ይህንን ታሪኩን ከ18 ዓመት በኋላ ወደ ኋላ ተመልሶ በፊልም የሰራ ወጣትም ይዘናል።
ብዙ ጓደኞችን አጣሁበት፣ ብዙ እህቶችን አጣሁበት። ብዙ እህቶቼ ፊት ለፊቴ አይኔ እያየ ተደፈሩ። ወንድሞቼም እንደዚሁ በውሃ ጥምና በረሃብ ሞቱ።
ዘካርያስ ጥበቡ መስፍን ይባላል። በዚህ አስቸጋሪውና ሕይወት አስከፋይ የስደት ጉዞ የተጓዘ ወጣት ነው የፊልሙ ባለታሪክ ነው። ዳይሬክተሩ ሰው መሆን ይስማውንም ይዘነዋል።
ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ አጠር ያሉ የምሽቱን የዓለም አቀፍ ዜናዎች ልናስደምጣችሁ ተመልሰን በተናል። የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት ማይክ ፖምፒዮ ወደ ደቡብ ኮሪያ ዋና ከተማ ሶል ተጉዘዋል። የጉዟቸው ዓላማ የሰሜን ኮሪያ የኒውክሌር ጦር መሳሪያ ግንባታ መርሃ ግብር በዩናይትድ ስቴትስ ከፍተኛ ባለስልጣናት ከባድ ስጋት በተፈጠረበት በአሁኑ ወቅት የደቡብ ኮሪያ የደህንነት ባለስልጣናት ጋር ለመነጋገር መሆኑ ታውቋል።
ወደ ማሊ ነው የምናልፈው። የፈረንሳይ ወታደሮች ትላንት እሁድ ማሊ ውስጥ ከቡርኪና ፋሶ ጋር በሚያዋስናት ድንበር አካባቢ ከ20 በላይ ታጣቂዎችን ገድለናል ሲሉ አስታወቁ። በሳህል ክልል በሚገኘው ደን ላይ ጥቃቱ የተካሄደን ከአየር በየብስም ጭምር መሆኑን የፈረንሳይ የጦር ሰራዊት ባለስልጣናትና የአይን ምስክሮች ገልጸዋል። ማሊ፣ ቡርኪና ፋሶ፣ ቻድ፣ ሞሪታንያ እና ኒጀር ውስጥ ጽንፈኛ እስላማዊ ታጣቂዎችን ለመውጋት የተሰማሩ ከ3500 በላይ የፈረንሳይ ወታደሮች እንዳሉም ታውቋል። ከበስተሰሜን የአልቃይዳ ታጣቂዎች፣ በስተደቡብ ደግሞ ከቡርኪና ፋሶ ጥቃት የሚሰነዘሩባትን ታጣቂዎች ለመመከት እየሞከረች ያለችው ማሊ የአስቸኳይ ጊዜ አዋጁን በተጨማሪ 6 ወራት አራዝማለች።
የዛሬ ዕለት ግንቦት አንድ በዓለም ዙሪያ ሰራተኞችና ለሰራተኛ መብት ተሟጋቾች በሰላማዊ ሰልፎችና በህዝባዊ ስብሰባዎች ሰራተኛውን ህዝብ የሚያከብሩበት ዓለም አቀፍ የሰራተኞች ቀን ሜዴ ነው። የሜዴ በዓል በተከለከለባት በቱርክ ኢስታንቡል ከተማ ውስጥ በታወቀው የከተማው ታክሲ አደባባይ ሰልፍ ሊያካሂዱ የሞከሩ በርካታ ሰዎችን ፖሊስ አስሯል። በሜዴ ዕለት አደባባዩ ሲታጠር ዘንድሮ 3ኛ ጊዜው ሲሆን ጥቂት የሰራተኛ ማህበራት መሪዎች እንደ አውሮፓውያን አቆጣጠር በ1977 ዓ.ም በዓለም አቀፍ የሰራተኞች ቀን ለተገደሉ 34 ሰዎች በቆመው ሐውልት ስር አበባ እንዲያስቀምጡ ተፈቅዶላቸዋል። የእቃ ማቃለያ ገንዘብ አበዳሪዎቹ ተጨማሪ የቁጠባ እርምጃዎች እንድትወስድ ወጥረው በያዟት ግሪክም ደግሞ ሰራተኛ ማህበራት የአንድ ቀን ሀገር አቀፍ የስራ ማቆም አድማ በመጥራቱ በዕለቱን አስበውተዋል። ፊሊፒንስና ኢንዶኔዥያ ውስጥ ሰራተኞችና የሰራተኛ ማህበራት መሪዎች ሰልፎች አካሂደዋል። የፈረንሳይ የፕሬዝዳንታዊ እጩ ተፎካካሪዎች ኢማኑኤል ማክሮንና ቀኝ ጽንፈኛ ተፎካካሪያቸው ማሪን ለፔን በዛሬው ዕለት የራሳቸውን ህዝባዊ ስብሰባዎች ያካሄዱ ሲሆን ሁለቱም የሚቃወሙ ሰልፎችም ታቅደዋል። ዩናይትድ ስቴትስ ውስጥ የሜዴ በዓል ትኩረቱን ከሰራተኛ ወደ ውጭ ሀገር ሰዎች ጉዳይ አዛውሮ ታስቧል። ፕሬዚዳንት ዶናልድ ትራምፕ ህጋዊ የመኖሪያ ፈቃድ የሌላቸው የውጭ ሀገር ሰዎችን በተጠናከረ መንገድ የማባበር እቅዳቸውን በመቃወም በብዙ ሺዎች የተቆጠረ ህዝብ ከኒውዮርክ አንስቶ እስከ ሎስ አንጀለስ ድረስ በተለያዩ ከተሞች ሰልፍ ለማካሄድ አቅደዋል። ያለ ውጭ ሀገር ሰው ውሎ ምን እንደሚመስል ለአሜሪካውያን ማሳየት በአንዳንድ ከተሞች የውጭ ሀገር ሰዎች የስራ ማቆም አድማ እንዲመቱም ጥሪ ያደረጉ ድርጅቶች አሉ። ኩባ ደግሞ ባለፈው ህዳር ያረፉት የረጅም ጊዜ መሪዋ ፊደል ካስትሮ በሌሉበት የመጀመሪያ የሜዴ በዓል በአሁኑ ፕሬዚዳንት ራውል ካስትሮ አመራር ስር የሚከበር የመጨረሻው የሜዴ በዓል ይሆናል ተብሏል። ራውል በአዲሱ የአውሮፓውያን አመት የካቲት ወር ስልጣን ሊለቁ ቃል ገብተዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ድርቅ በተከሰተባቸው ቦታዎች በቦረና ዞን በባሌ ብሔራዊ ፓርክና በደቡብ ክልል የሚገኙ ነዋሪዎች ድርቁ ደንና የውሃ ኩሬዎችን ማድረቁን፣ እንስሳት መጨረሱን፣ ለምግብ እጥረት መጋለጣቸውን ይናገራሉ። የአካባቢው ሰዎች ለስራ አጥነት መዳረጋቸውን፣ የሚያገኙት እርዳታም በቂ አለመሆኑን ይገልጻሉ። የኢትዮጵያ መንግስት በበኩሉ የድርቁ መባባስ የዕለት ደራሽ ምግብ ፈላጊውን ቁጥር እንዲጨምር ማድረጉን ገልጾ ከአራት ወራት በፊት የነበረው 5.6 ሚሊዮን ህዝብ ቁጥር መከለሱን፣ አሁን አስቸኳይ የምግብ እርዳታ የሚያስፈልገው ህዝብ ቁጥር 7.8 መድረሱን ይናገራል። ነገር ግን የተፈለገውን ያህል ገንዘብ ባይገኝም መንግስት ከክልሎች ጋር በመተባበር እርዳታ እየሰጠ መሆኑንም አስታውቋል። ጽዮን ግርማ ዝርዝር አላት።
በአፍሪካ አህጉር በተለይ ደግሞ በአፍሪካ ቀንድ ቆላማ አካባቢዎች ከዚህ ቀደም ካጋጠመ ሁሉ የከፋ ድርቅ በዚህ ዓመት ተከስቷል። እንደ ደቡብ ሱዳንና ሶማሊያ ባሉ ሀገሮች ጦርነትና ግጭት ሁኔታውን አባብሶት ረሃብ ገብቷል። ከምግብ እጥረቱ በተጨማሪም በውሃ እጥረትና በበሽታ ሰዎች መሞት ጀምረዋል። በኢትዮጵያ ድርቅ እንጂ ረሃብ አልተከሰተም ተብሏል። ከእንስሳት ሞትና በምግብ እጥረት ከተጎዱ ሰዎች ቁጥር መጨመር ውጪ እስካሁን የሰው ሞት ሪፖርት አልተደረገም። የኢትዮጵያ መንግስትና የለጋሽ ድርጅቶች አጋሮቹ የመኸር ቅድመ አዝመራ ምርመራ ማድረጋቸውን ገልጸው በታህሳስ ወር ይፋ ባደረጉት የሰብአዊ መጠየቂያ ሰነድ ወይም ሁማኒቴሪያን ሪኳየርመንትስ ዶክመንት ኤችአርዲ መሰረት በኦሮሚያ በቦረናና በጉጂ ዞን በባሌ ዞንና በምስራቅ ሐረርጌ በሶማሌ ክልል በደቡብ በአፋርና በአማራ ክልል በአጠቃላይ 5.6 ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚፈልግ ይፋ አድርገው ነበር። ለዚህም ወደ 1 ቢሊዮን ዶላር የሚጠጋ ገንዘብ እንደሚያስፈልግና ከለጋሾች የተገኘው ምላሽ አጥጋቢ ባለመሆኑ የፌዴራልና የክልል መንግስታት በጋራ ሆነው በድርቁ ለተጎዱ ሰዎች የዕለት ደራሽ የምግብ እርዳታ እያቀረቡ መሆኑን የብሔራዊ የአደጋ ስጋት አመራር ኮሚሽንና ከመንግስቱ ጋር በጋራ የሚሰሩ የሰብአዊ ረድኤት ድርጅቶች በተለያየ ጊዜ ለአሜሪካ ድምጽ ተናግረዋል። አቶ ጉዩ ሀለኬ በቦረና ዞን ዱብሉቅ አካባቢ የሚኖሩ አርብቶ አደር ናቸው። የዚህ ዓመት ድርቅ አካባቢያቸውን ማጥቃት ከጀመረ ከጥር ወር ጀምሮ ከብቶቻቸው እየሞቱባቸው እንደሆነ ነግረውን ነበር።
አሁን ወደ 10 ሆኖብኛል። በየቦታ በሰው እጅ ስለማይደርስ ወደ 10 ሆኖብኛል።
10 ከብት? ምን አይነት ከብቶች?
ያላሞች ናቸው አልኩት። እነዚህ ጥጃ ምልባት የማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛን እንትን እያለቁብን።
ከመቼ ጀምሮ ነው እርሶ 10 ከብት ያለቁቦት?
ጥር ከገባ በኋላ ቢያንስ 30 ቀን ሆነዋል።
ስንት ከብት ነበሮት? 10 ሲሞትቦት ስንት ቀሩት?
20 አለኝ። እነዛ የቀረውም እኮ ያልቁብኛል እያልኩ ያው የተለያየ ፍሩሽካና መንግስት የምሰጠውን ሳርም ለቦርናን ክብቶች አካባቢን ስለማታውቅ እንጂ በእጅ መቀለብ የማይቻል ክብቶች ናቸው። ስለዚህ በብዛት ያልቃሉ ብለ ነው የምንገምተው። ስለዚህ ተስፋም ቁርጠ መቀመጥ ነው እንጂ የምንችል።
አቶ ጉዩን ባለፈው ሳምንት በድጋሚ ያነጋገር ናቸው። እርሳቸውና ቤተሰቦቻቸው የሚመገቡት ስንዴና በቆሎ በእርዳታ ቢያገኙም ከብቶቻቸውን ግን ከሞት የሚታደጉበት ነገር እንዳላገኙ ይናገራሉ።
በጣም የሚያስፈሩ ሁኔታ ላይ ነው ያለው ነው። እንደዚህ ከብቶቹ አሁን በጣም እያለቁብን ስለሆነ ያው ለእንጃ ይሄ ነው መብት ነው ብዬ የማስቀምጠው ነገር የለም።
ምን ያህል ከብት ሞቶበት እርሶ?
30 ነበረኛ ያለ እዛኛ ወደ 28 አሁን ሞቶብኝ። ዛሬ ጠዋት ራሱ አንዱ ሞቶብኝ ወደ ውጭ ብቼ ልጣው ሁለት ቀረብኝ ሁለቱ አሁን።
ባልደረባችን እስክንድር ፍሬው ወደ ሶማሌ ክልል ኮርኔ ዞን ኮንቱብ ወረዳ ተጉዞ ያገኛቸው አቶ አብዱላሂ ካሊፍ በበኩላቸው ከነበሯቸው 100 ፍየሎችና 250 ግመሎች መካከል የበዛውን በድርቅ አጥተው 50 ብቻ እንደቀራቸው ተናግረዋል።
ፍየሉ ሁሉ ትንሽ ቀረ፣ ሁሉ ሞተ። 50 ፍየሉ ብቻ ቀረ። ገበል አንድ መቶ ካሜል 30-24 ቀረ።
ኮሚሽነር ምትኩ ካሳ በድርቆ የተከሰተው የእንስሳት ሞት ከፍተኛ እንደሆነ ገልጸው የቀሩትን ለማትረፍ ርብርብ እየተደረገ እንደሆነ ይናገራሉ።
አንዱ ምንድነው ያው በትክክል ነው የእንስሳት ሞት አለ ድርቅ በተከሰተባቸው አካባቢዎች። ምክንያቱም የውሃ መመናመንና የግጦሽ ሳር መመናመን ያው የእንስሳት ዕጣ ፈንታ የሚወስን ስለሆነ ድርቅ በከፋ ሁኔታ በተከሰተባቸው አርብቶ አደር አካባቢዎች የእንስሳት ሞት አለ። ያለ መታደግ እንዲቻል አንዱ የተደረገ ያለው ምንድነው በፌዴራል መንግስትም ለተደው በክልል መንግስታትም ከዛ ባለፈ ደግሞ ግለ ባለሀብቶችን ጭምርትም ክልል ለክልል በተደረገው ድጋፍ ውስጥም የእንስሳት መኖ አቅርቦት አለ። ስለዚህ አንዱ የእንስሳት መኖ አቅርቦቱ ነው በዋናነት የሰራ ያለው። ሌላ ደግሞ የተለያዩ የመኖ አማራጮችንም መጠቀምም አንድ ነገር ነው። አሁን በደቡብ ኦሞ ስንወስድ የኩራዝ ስኳር ኢንዱስትሪ ዛፍ አካባቢ ስላለ ሸንኮራ አገዳ ኢንዱስትሪ በማምጣት ቆርጦ የመመገብ ስራዎች አሉ። ወደ ፓርኮች አስጠግቶ የመመገብ ስራዎች ናቸው ሲሰሩ የነበሩት። ነገር ግን አሁን በሀገራችን ያለው እንስሳት ሀብት ከፍተኛ ነው፣ እያንዳንዱ ሰው ያለው። ስለዚህ ለእነዚህ እንስሳት ሁሉ መኖ ማቅረቡ አስቸጋሪ ነው የሚሆነው። እንደ ዘላቂነት መወሰድ የሚገባው መኖን በዝናብ የማልማት ዝናብ በሌለባቸው አካባቢዎች ደግሞ የመኖ የመስኖ አውታር ባለባቸው በመስኖ መጠቀም መኖ ማልማት ልካም ነጀመር ነው አለ። አሁን አፋር ክልል ላይ ሶማሌ ክልል ላይ የጀመሩ ጅምሮች ማስፋት ነው ትልቁ ነገር። በዋናነት የዝናብ ሁኔታ መሻሻል ካሳየ ትልቅ ለውጥ ማምጣት ይቻላል። የእንስሳት የዝናብ ሁኔታ መሻሻል ካልታየ ግን ፈጥኖ እንስሳትን ለገበያ በማቅረብ መታደግ የሚቻልበት ሁኔታ ነው ኖር የሚችለው።
በደቡብ ክልል ድርቁ በተከሰተበት አካባቢ እንደሚኖሩ ገልጸው ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ የተሰጣቸው ያለው እርዳታ በቂ እንዳልሆነ ገልጸው የእንስሳት ሞት በብዛት እንዳለ ይናገራሉ።
አይ ምግብ የሚመጣ ምንም የለም። በቃ ሰው እንትን ይሄ ድንች እንትን ሞጎ የሚባል አለ እንድመረስ ይህን እየበሉ ነው አሉት። ከመሬት ቆፈር ድንች አለ ሞጎ የሚባል እሱን እንትን እየቆፈሩ እየበሉ ነው። ከተማ ውስጥ ያለው ድንች የከተማ ኑሮ እንደ በገበያ ላይ የሚገኘው በአንዳንድ ጥቅድም የሚገኘውን ነገር ይገዙ እንዲ እየተዳደሩ ነው አሉት። ከብቶች በጣም አስቸጋሪ ሁኔታ ላይ ነው። ዝናብ የለም፣ ምንም ነገር የለም። በጣም የሚሰጠ ነገር ብዙ ኦልሬዲ እያለቁ ነው። በቃ
ድርቁ ከተከሰተባቸው አንዱ አማራ ክልል ዋግምራ አካባቢ ነው። በአማራ ክልል ውርጭ፣ በረዶና ጎርፍ በመከሰቱ አሁን የጨመረው የተጎጂዎች ቁጥር ይህን አካባቢም እንደሚያካልል ተነግሯል። አድማጮች፣ የዚህን ሪፖርት ሙሉን ክፍል በዌብሳይታችን ላይና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። አሁን ወደ ተከታዩ ዘገባችን ነው የምናልፈው። ዛሬ ዓለም አቀፉ የሰራተኞች ቀን በዓለም አቀፍ ደረጃ በመከበር ላይ ይገኛል። በዓሉ በሚከበርባቸው ሀገራት በዓሉን በመስመልከት ሰላማዊ ሰልፎች እየተደረጉ ነው። በኢትዮጵያ ይህ የሰራተኞች ቀን መከበር ከተጀመረ 40 ዓመታት አስቆጥሯል። በዓለማችን የሚከበረው ይህ የሰራተኞች ቀን በኢትዮጵያ ይከበር የነበረው በደርግ የስልጣን ዘመን በመንግስት ሰራተኞች ዘንድ ቀኑን ለማሰብ ሰላማዊ ሰልፍ በማድረግ ነበር። ዘንድሮስ ይህ ዓለም አቀፍ የሰራተኞች ቀን እንዴት ተከበረ? ወደ ኢትዮጵያ የተለያዩ ከተሞች በለፍ ተቀደም መስታወት አረጋው ደውላ አነጋግራለች።
እኛ እርግጥ የግል ሰራተኛ ስለሆንኩኝ ያው በግላችን ያው በስራ ላይ ያከበርን ያለው እንጂ ኦልሞስት እንትን ያን አይደለም።
እሺ፣ ምንድን ነው የምትሰራው?
ሴራሚክ ነው የምሰራው። የዚህ ቀን መከበር በጣም መልካም ነው ብዬ ነው በእኔ የማስበው ማለት ነው። ምን ጥቅም አለው ለሚለው ምንድነው ጥቅሙ? እያንዳንዱ ሰው ሰርቶ በዛ በሚንትን በረፍቱ ሰዓት በአግባቡ እንዲጠቀም ሰርቶ ደግሞ በራሱ በላቡ እንትን እንዲን መብቱ ያው እንደ መብት ማለት ነው።
እኛም በማክበር ላይ እየተገኘ ነው፣ እያከበርን ነው።
በምን ሁኔታ ነው የምታከብሩት?
በስራ እያከበር ነው። ስለ ያው ይህንን ቀን በስራ ስራ እየሰራን በስራ ያው ማሳለፍ ነው። እኛ እንግዲህ ያየ ነው ማለት
የመንግስት ሰራተኛ አይደለም፣ ሰማዊ ነኝ። ብዙ እንኳን እውቀት የለኝም፣ ግን እኛ አካባቢ ብዙ የሚከበር አይመስለኝም ቀኑ ከስራ ካለመስራት ውጭ።
የት አካባቢ ነው ያለሽ?
ባህርዳር ወረታ።
ተምረሽ ወደ ስራ መግባትሽ ነው? ያው የሰራተኞች መብት መከበር አለበት በሚል እሳቤ ነው እየተከበረ ያለ። ይህን ትደግፊያለሽ?
አዎ ደግፋለሁ።
አይ ሰራተኛ አይደለም።
አይደሉም?
አዎ ሁሉም ሰራተኞቹን እያከበሩ ነው።
በምን ሁኔታ ነው እያከበሩ?
ከአሜሪካም እያከበርኩ ነው። እንደ ከሀገር ውስጥ ሁሉም ነው?
አዎ ሁሉም ዓለም ነው። በዓለም ነው የሚከበረው የሰራተኞች ቀን ተብሎ። አዎ
በጣም እናመሰግነሻለሁ።
እርስዎ ስራ ሰርተው አያውቁም?
አውቃለሁ።
አይ እዛ አልተቀም ከስራ ነው የነበር ነው። የሆነ ትንሽ ስልጠና አለን እና እየሰለጠን ነበር። በጣም ጥሩ ነው። ለእኛም ሊከበርልን ይገባ ነበር ግን አልተከበረም። እዛ በጣም ጥሩ ነው።
የት አካባቢ ነው ያሉት እርስዎ?
ሁመራ ነው የሚባለው።
አይ የኢትዮጵያ በኢትዮጵያ ያለው የአከባበር ሁኔታ ዘንድሮ እንግዲህ በዓሉ ተከበረ ነው የተባለው። እንደ በሚዲያም እስካሁን ይህን ያህል ብዙም አልተነገረለትም። በበዓልነት ነው እንጂ የተያዘው ይህን ያህልም እንደዚህ በየአደባባዩ ቀደም እንዳለው የሰልፍና እንደዚህ ነገር የለውም። ቀደም ሲል በተለይ በደርግ ጊዜ በጣም ይከበር ነበረ፣ ሰልፍ ነበር። ሜይ ዴይ ሰልፉ በጣም ከጠዋት እስከ ማታ ነበረ። በአብዮት አደባባይ ሰልፉ በጣም ሰፊ ነበር። እርግጥ ከደርግ ውድቀት በኋላም ቢሆን ይከበራል ይከበራል። ይህን ያህል ዘንድሮ ደግሞ አለ ይህን ያህልም እንትን የለውም። ግን ሰራተኞች ዛሬ ሁሉም ዝግ ሆኖ ነው የዋለው፣ በበዓልነት ነው የዋለው። አዎ እንደ ብሔራዊ በዓል እንደ ፋሲካ እንደ ገና እንደዚህ ተቆጥሮ በበዓልነት ነው የዋለው። እንግዲህ እነኚህ በሽፍት የሚሰሩ ሰራተኞች ካልሆኑ በስተቀር በረፍት ላይ ናቸው።
እሺ በጣም ነው የማመሰግነው።
አመሰግናለሁ። እኔም እንኳን አደረሰሽ ለሰራተኞች ቀን።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን ነው የምናልፈው። እውር አሞራ ቀላቢ በእውነተኛ የስደት ታሪክ ላይ የተሰራ ዘጋቢ ፊልም ነው። ፊልሙ አርብ ሚያዝያ 27 2009 ዓ.ም በኒውዮርክ የአፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ወይም ሴንተርፒስ ናይት ፊልም ሆኖ ለመታየት ተመርጧል። ፊልሙ ዳላስ ውስጥ በሚገኝ ፊልም ፌስቲቫል ላይም ይታያል ተብሏል። ጽዮን ግርማ ዘገባ አላት።
የበጋው ወራት መጀመሪያ ብቅ ብሏል። ይህ ወቅት ደግሞ ከሰሃራ በታች ላሉት የአፍሪካ ስደተኞች ተመራጭ የስደት ወቅት ነው። ስደተኞቹ ጉዟቸው የቱንም ያህል በሰቀቀን የተሞላ ሕይወታቸውንም ጭምር በአደገኛ ሁኔታ የሚያስከፍል እንደሆነ አስቀድሞ ቢሰሙም የሰሙትን ችላ ብለው ቀያቸውን ጥለው ሀገራቸውን ለቀው እነሱ በሚያውቁት ምክንያት ለመሰደድ ጉዟቸውን ይጀምራሉ።
ዘካርያስ ጥበቡ መስፍን እባላለሁ። በ1998 ዓ.ም ከሀገሬ ተሰድቼ እስራኤል ለመግባት ሰውነቴን የሚያስነሳ መከራን አሳልፌያለሁ።
ዘካርያስ እውነተኛ ባለ ታሪክ ነው። መከራ የበዛበትን የስደት ጉዞ አብረው ከጀመሩት ከ1200 ስደተኞች በላይ ለወር የቀረነው 42 ብቻ ነበርን ይላል። አሁን ከሚኖርበት ካናዳ ወደ ኢትዮጵያ ተመልሶ እውነተኛውን የጉዞ ታሪኩን በምስል አስቀርጾ ፊልም ሰርቶታል።
ለጠየቁትን ቆቅልሽ መልስም ሀገርም የሚሰጠኝ አጥቼ በረሃ ለበረሃ እየዞርኩ የሰውና የአንተ ስለተባልኳቸው ሀገራት እጠይቃለሁ።
ዘካርያስ አሁን 32 ዓመት ሆኖታል። የ14 ዓመት ልጅ እያለ ነበር ለስደት በእግሩ ከኢትዮጵያ ወጣው። የስደት ምክንያቱን 18 ዓመት ወደ ኋላ ተመልሶ ይናገራል።
አባቴና እናቴ አስመራ ላይ ነው የተገናኙት። ከዛም አባቴ ወደ ኢትዮጵያ ይዟት መጥቶ ድሬዳዋ ላይ እኔና ትንሽ ወንድም ተወለድን። የባለስልጣን ልጅ ነበርኩኝ። የደርግ ባለስልጣን ነበረ። ስራ ሂዶ ስራ አልተመለሰም፣ በዛው ጠፋ። እኔ የ7 ዓመት ልጅ እያለሁ ማለት እናቴንም ከዛም ያው በብስጭትና በንዴት ነበረ ጊዜዋ ስታሳልፍ የነበረው። ትንሽ ወንድሜም እንደዚሁ ታሞ ሞተ። ከዛ እኔን ይዛ ወደ ጎንደር ሄደች፣ ወደ አባቴ ቤተሰቦች ይዛኝ ሄደች። ከዛም ያባቴ ቤተሰቦች ጋራ ትምርት ጀመርኩኝና እነሱ ጋራ እኔ ማደግ ጀመርኩኝ። እሷም አንዳንድ ስራዎችን እየሰራች እዛው ጎንደር ላይ ኖር ነበረ። ከዛም ተመልሰን እንደገና ወደ አዲስ አበባ መጣን። ተመልሰን እንደገና ወደ መቀሌ ወደ ሽሬም ሄድን። እንደዚህ ያለ በተለያየ ቦታ ይሄድን። እሷን ወደሚመቻት ቦታና ስራ ወዳለበት ቦታ ላይ እንደዚሁ በተለያየ ቦታ ላይ ስንኖር እሷም ታማ ሞተች። እኔም ከዛ በኋላ ያው አክስቴ ጋራ መኖር ጀምሬ ነበረ። ከአክስቴ ጋራም መስማማት አልቻልንም። በጣም ኃይለኛ ነበረች። እዛ ያው ሀገር ለቅቄ ልንድወጣ ተገደድኩኝ። በሱዳን በኩል አድርጌ ወደ እስራኤል ሄዳለሁ ብዬ መንገድ ጀመርኩኝ።
ዘካርያስ በልጅነቱ ይሰራበት የነበረው ጸጉር ቤት ከእስራኤል የሚመጡ ደንበኞቹ ገንዘብ የማውጣት ነጻነታቸውን በማየቱ ራሱን ከድህነት ለማላቀቅ ጉዞ እንደጀመረ ይናገራል። የስደት ጉዞ ግን እንዳሰበው ቀላል አልነበረም።
ግብጽና በእስራኤል እንዲሁም በሱዳን ቦርደር ላይ ሲና በረሃ ላይ ብዙ ነገሮችን አየሁኝ። ብዙ ጓደኞችን አጣሁበት። ብዙ እህቶችን አጣሁበት። ብዙ እህቶቼ ፊት ለፊቴ አይኔ እያየ ተደፈሩ። ወንድሞቼም እንደዚሁ በውሃ ጥምና በረሃብ ሞቱ። እስራኤል ቦርደር ላይ ተይዘን ግብፃውያኖች ይዘው ወደ ግብፅ አስዋን የሚባል ሀገር ይዘውን ሄዱ። አስዋን ላይም እንደዚሁ 2 ዓመት አሰሩን። እስር ቤት ውስጥ እንደገና በተጨማሪ ብዙ ሰዎች አበዱ። ከኢትዮጵያ ጀምሮ በግብጽ አድርጌ አሁን ካናዳ እስከምገባ ድረስ ወደ 3 ዓመት ነው የፈጀብኝ።
ዘካርያስ ይህን ታሪኩን እውር አሞራ ቀላቢ በሚል ርዕስ ፊልም ሰርቶታል። ፊልሙ የተሰራው ኢትዮጵያ በሚገኘው በሳቢሳ ፊልምስ አማካኝነት ነው። የፊልሙ ዳይሬክተርና ፊልሙን የቀረጸው ባለሙያ ሰውመሆን ይስማ ይባላል። የሙያ አጋሮቹ ሶሚክ በሚለው መጠሪያ ያውቁታል።
ዘካርያስ ጥበቡ መስፍን የሚባል ልጅ የእሱ እውነተኛ ታሪክ ነው ፊልሙ። ዘካርያስ የራሱን ታሪክ ጽፎ መጣ። እሱን ስክሪን ፕሌይም አዘጋጀው። ያ ደግሞ የዶክመንታሪ ድራማ ዘውግ ያለው ፊልም።
ማንስ ሀገርን ሰጭ ሆነ? ማንስ ድንበርን አሰመረ? ለምን ከልካይና ፈቃድ ተሰለፈ?
አሁን ፊልሙ በኒውዮርክ ለአፍሪካ ፊልም ፌስቲቫል ለመታየት ታጭቶ ለእይታ ሊበቃ ነው። በቀጣይ አርብ ሚያዝያ 27 2009 ዓ.ም ይታያል። በዳላስ ዓለም አቀፍ የፊልም ፌስቲቫል ላይም ለመታየት ተመርጧል። ዘካርያስ ከዚህ ሁሉ ጊዜ በኋላ ታሪኩን በፊልም ለማስቀረት ለምን ፈለገ? ጠይቄው ነበር።
አሁን ድረስ እዚሁ መጥቼ ዜና በማይበት ጊዜ ሬዲዮ በማዳመጥበት ጊዜ ሁል ጊዜ ይሄ ነገር ሊቆም አልቻለም። በተደጋጋሚ ሰው መሞቱን ነው ማየው። በተደጋጋሚ ሰዎች ባህር ውስጥ መስመጣቸውን ነው ማየው። በተደጋጋሚ ሰዎች መታረዳቸውን ነው ማየው። እና እስቲ እንዲያው የአቅሜን ያህል ይሄን ነገር ለእኔም ለህሊናዬም እረፍት ይሰጠኛል፣ ሰላም ሊሰጠኝ ይችላል በማለት ነው ወራ ሞራ ቀላቢን
በኑሮዬ ደስተኛ ነኝ የሚለው ዘካርያስ በካናዳ ትዳር መስርቶ የሁለት ልጆች አባት ሆኗል። ነገር ግን አሁንም የተጓዘበት አሰቃቂ መንገድ ወደ ህሊናው እየመጣ እረፍት እንደሚነሳው ይናገራል።
ብዙ ቦታዎችን ተንከራትቻለሁ። ብዙ ስቃይና ችግርን አይቻለሁ። ከአቅሜ በላይ አሁንም እንደዚሁ አልፎ እንደዚህ የሚሰሙኝ ስሜቶች አሉ።
የፊልሙ ዳይሬክተር ሰውመሆን ይስማ ወይም ሶሚክ በፊልም ተቀርጾ ያስቀረው የዘካርያስ ታሪክ እርሱም ህሊና ውስጥ ተቀርጾ መቅረቱን ይገልጻል።
የስደት ታሪክ ሲባል ብዙ ጊዜ ከኢትዮጵያ ውጭ ስለመሰደድ ብቻ ነው። ግን ዘካርያስ ከ14 ዓመት በጣም ከልጅነቱ ጀምሮ ህጻን እያለ ጀምሮ ሀገር ውስጥም ነው በጣም ብዙ ቦታዎች የረገጠው። ድሬዳዋ ነበር፣ ትግራይ ነበር፣ አዲት አሮ የሚባል ሀገር፣ መተማ ነበር፣ ብዙ ቦታዎች ጎንደር ነበር። ሶ እያንዳንዱን ቦታ እሱ የሄደባቸው የሄድን ነበር። ስቶሪውን ሪኮንስትራክት ለማድረግ የሞከርነው
እውር አሞራ ቀላቢ የተሰኘው ፊልም በመጪው አርብ በኒውዮርክ አፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ተብሎ ለእይታ ይበቃል።
ማንስ ሀገርን ሰጭ ሆነ? ማንስ ድንበርን አሰመረ? ለምን ከልካይና ፈቃድ ተሰለፈ? በበረሃ ከሚያንዣብቡት አሞራዎች ከተራረፉት ሰዎችና ባለታሪኮች አንዱ ብሆንም ታሪኬ የአንድ የኔ ብቻ እንዳልሆነ አውቃለሁ።
አድማጮች የዚህን ፊልም ባለ ታሪክና ፊልሙን የሰሩትን እንደዚሁም ደግሞ ሃይራት የተሰኘውን በጀሲካ በሽር የተሰኘውን የፊልም አዘጋጆች ኒውዮርክ ከሚገኘው ስቱዲዮአችን በቀጣይ ሐሙስ በቀጥታ ስርጭት በዌብሳይታችንና በፌስቡክ ገጻችን ላይ በምስል ይዘናቸው እንቀርባለን። ተከታተሉን። ወደ መጨረሻው ዘገባችን ነው የምናልፈው። በቅርቡ ከዘገብናቸው የኢትዮጵያ ውስጥ አበይት ክንውኖች መካከል በአዲስ አበባ ሊገነባ የመሰረት ድንጋይ የተጣለለት ግዙፍ ሆስፒታል አንዱ ነበር። ይህን ሆስፒታል የሚያስገነባው የኢትዮ አሜሪካን ዶክተርስ ግሩፕ ኢንኮርፖሬትድ ሲሆን ከመስራቾቹ አንዱ ትውልደ ኢትዮጵያውያን ሐኪሞች ፕሮፌሰር ሰናይት ፍስሐ አንዷ ናቸው። መለስካቸው አማሃ እኚህን ሐኪም መምህር አነጋግሯቸዋል።
ጥቂት ወደ ኋላ ሄደን ለማስታወስ ያህል ሚያዝያ 14 ቀን 2009 ዓ.ም ቦሌ ክፍለ ከተማ ሀያት ኮንዶሚኒየም አካባቢ የሚገነባው የሕክምና ከተማ የተሰኘው ሆስፒታል መሠረቱ የተጣለው በኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ነበረ። ሆስፒታሉን የሚያስገነባው የኢትዮ አሜሪካን ዶክተርስ ግሩፕ ኢንኮርፖሬትድ አካል የሆነው ኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማኅበር ነው። ኢትዮ አሜሪካን ዶክተርስ ግሩፕ ኢንኮርፖሬትን ከመሠረቱት ከ260 በላይ ሰዎች አብዛኞቹ ሐኪሞች ናቸው። አብዛኛዎቹም በኢትዮጵያ አገልግለዋል። 15% የሚሆኑት እነዚህ ሐኪሞች ደግሞ በከፍተኛ የትምህርት ተቋማት መምህራን ጭምር ናቸው። እነዚህ አባላቱ ከ30 የዩናይትድ ስቴትስ ግዛቶችና ከሌሎች 18 የተለያዩ ሀገሮች የተሰባሰቡ ትውልድ ኢትዮጵያውያን እንደሆኑም ታውቋል። ከእነዚህ መካከል አንዷ ፕሮፌሰር ሰናይት ፍስሐ የማኅፀንና የጽንስ ሕክምና ፕሮፌሰር ናቸው። በዩኒቨርሲቲ ኦፍ ሚሽገን የመካንነት ወይም ኢንፈርቲሊቲ ሕክምና ሰብ ስፔሻሊስት ሐኪም ናቸው። የመሠረት ድንጋይ ሲጣል በስፍራው አገኘኋቸውና ኢትዮጵያውያን ሐኪሞች ከተለያዩ ሀገሮች እንዴት ተሰባስበው ይህን ትልቅ ሥራ ጀመሩ ብዬ ነበር የጠየኳቸው። ዶክተር ሰናይትና ሌሎችም አባላቱ ደጋግመው በዕለቱ እንደገለጹት ይህ ሥራ ኢትዮጵያውያን አንድ ላይ መብላት እንጂ አንድ ላይ መስራት አይችሉም የሚለውን ብሂል የሚያስተባብል ነው ብለዋል።
በአጠቃላይ ኢትዮጵያዎች ተሰብስበን መስራት እንችላለን። እኛ ውስጣችን አብሮ የተፈጠረ ችግር የለብንም። አለመስማማት ሊኖር ይችላል፣ ቅርነት ሊኖር ይችላል። ግን እሱን ሶልቭ አድርገን ለአንድ ፐርፐስ ተዋህደን መስራት እንችላለን የሚለውን ፕሮብ ያደርጋል። ሁለተኛ ደግሞ ለጋሽና ተለጋሽ ሆኖ ሁሌ ከውጭ ሰው ከመጠበቅ የኢትዮጵያ ልጆች ተሰባስበው እዚህ ካሉ እህትና ወንድሞቻቸው ጋር አንድ ላይ ሆነው መስራት በጣም ጥሩ አላማ ነው። ከዛ በላይ ግን እኔ አሁን ይሄ ፕሮጀክት ኖረም አልኖረም ኢትዮጵያ መስራቴ አይቀየርም። ሁሌ የምሰራለው በጣም ብዙ የምሰራው ከዩኒቨርሲቲዎች ጋር፣ ከአካደሚክ ኮሚኒቲ ጋር፣ ከፕሮፌሽናል ሶሳይቲ ጋር ነው። ይሄ ደግሞ ምንድን ነው? ሜዲካል ስኩሎች ብዙ በዝተዋል። የሜዲካል ስኩል ኳሊቲ ኦፍ ኤጁኬሽን በጣም ኢምፖርታንት ነው። ሜዲካል ኤቲክስ፣ ህዝብን በሩሩህነት ማገልገል። አሁን ይሄ ሜዲካል ኤቲክስ፣ ፔሽንት ሴንተርድ ኬር፣ በሽተኞችን በክብር ምክንያቱም የአንድ ሰው ሐኪም መሆን በጣም ትልቅ እድል ነው። ሰው ብሶቱን ህመሙን ማካፈል ኢቭን ለእናት አባት የማይነግረውን ሚስጥር ነግሮ እና ሐኪም መሆን በጣም ትልቅ ፕሪቪሌጅ ነው እና ይሄን ግን እንደ እላይ ተቀምጦ ብቻ ፕሪስክሪፕሽን መጻፍ ወይም ማዘዝ ሳይሆን በሽተኛውን መፈወስ ከመንፈስም እንደሆነ አብረን ከተማሪዎቻችን ጋር ከአስተማሪዎቻቸው ጋር ከጓደኞቻችን ጋር እየሰራን ይሄንን ኢምፕሩቭ ማድረግ ነው የኔ አላማ። ስለዚህ ይሄኛው ከምሰራው ስራ ላይ ሌላ እድል ደግሞ ይጨምርልኛል ማለት ነው።
ዶክተር፣ ይሄ ማዕከል በኢትዮጵያ ህብረተሰብ ጤና አጠባበቅና አያያዝ ላይ የሚጨምረው ዋጋ ምንድን ነው?
የኢትዮጵያ መንግስት ራሱ በተለይ ጤና ጥበቃ የውጭ ጉዳይ ሚኒስትራችን የነበሩት ከዛ በፊት የጤና ሚኒስትራችን የነበሩት ዶክተር ቴድሮስ የዚህን ሀገር የጤና ስትራቴጂ በጣም ጥሩ አድርገው ነድፈውት ነው የሄዱት። ፕራይም ሚኒስትሩም አንስተውት ነበረ። ማለት ኢትዮጵያን በጣም አፌክት የሚያደርጓት 5-6 የሆኑ ተላላፊ በሽታዎች የእናትና ልጅ ጤና ነበሩ። እሱን አድሬስ በማድረግ መንግስት በጣም ብዙ ስራ ሰርቶ በጣም ብዙ ጌን አለ። አሁን ይሄም ፕሮጀክት ሆነ ሌሎች እዚህም ያሉ ሐኪሞች እና አካደሚክ ዩኒቨርሲቲዎች እና ሚኒስትሪም ፎከስ እያደረገ ያለው ከእድገት ጋር የሚመጡ በሽታዎች አሉ። ደግሞ ይሄ ኮሚኒካብሉን ፕራይመሪ ኬሩ አክሰስ እያደረገ ሲመጣ ፎከስ ማድረግ ያለብን ነን ኮሚኒካብል ዲዚዝስ ማለት እንደ ካንሰር የማይተላለፉ እንደ ካንሰር፣ እንደ ልብ በሽታ፣ የደም ብዛት መጨመር፣ የካንሰር በሽታዎች እነሱን አይነቶቹን በተለይ ደግሞ በዚህ ሰዓት ውስጥ ኢትዮጵያ ውስጥ በሌላ ጤና ማዕከል ውስጥ የማይገኙትን
ለማስፋፋት እና ለአገር ለመስጠት ነው እና ይሄ ትልቅ አዲቲቭ ትልቅ ዋጋ ይጨምራል።
እንግዲህ የዛሬው የጋቢና ፕሮግራማችን በዚሁ ተጠናቋል። ይህንን ሙሉ ዘገባ በማታው ፕሮግራማችን ማድመጥ ትችላላችሁ።
እንግዲህ ደናደሩ ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
መልካም ምሽት።